ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 6 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 6 ቀን 468 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ሰላም ወያኔ እጆች ለጠመንጃ ለመብቴ ለአገሬ ብሎ መነሳቱ ጦረኝነት ሆኖ ጸረ ሰላምነት በሚልን ተወግዞ ባጆጀን በሰለፍ መብቴ ብዬ ብጮህ ለአንድነት ብቆም በሰላም ለሰላም ልታገል ብሞክር ጦርነት ሰሪዎች የልቂት ፋብሪካዎች ጣቶች ቃታ ይሳቡ ብለው አዘዙብኝ ሬሳ ከምረው ካርባቡቡ ጎንደር ከጌዲዮ ወተር በአዲስ አበባ ጭምር በኮሌጅ በመስጊድ ሬሳ ከምረው ንጹሃንን ገድለው ሰላም ወያኔን በገቢር አስረዱኝ ጦረኛ ነህ ብለው ጦሩን ሰደዱብኝ። ላስቲክ ቤት ሆኖልን ሩዝም እንጀራ ኢትዮጵያን አስበላን ሞተን ሞት ስንፈራ። ያለፈ ያልፍና ትላንት ዛሬ ሲታይ የዛሬም ዛሬነት ዛሬም ትላንት ቀጣይ ከባድ ሆኖ ቀረ ነገን ማግኘት ጉዳይ። በዛሬ ዝግጅታችን ወያኔ በሻቢያ ሲፈለፈል ጀምሮ የተጠናወተውን የውሸት በሽታ አስመልክቶ የቀረበውን የዕለቱን ሀተታና በ2008 ዓመተ ምህረት በጥቅምት ወርም ይህንኑ የወያኔን እንደ ጣቃ መተርተር አስመልክተን የተላለፈውን እናሰማለን። በማስከተልም ኢትዮጵያ እጆቿን ወደ ሰማይ ታነሳለች በሚል ርዕስ የቀረበ ጽሑፍ በመጨረሻም የዘመኑን አምባገነን የኦህዴድ ኦዴፓውን ኮሎኔል ዝብርቅርቅ ውሸቶች አስመልክቶ የቀረበውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰኞ መጋቢት 6 ቀን በአዲስ አበባ ከተማ የታክሲ ሾፌሮች የሥራ ማቆም አድማ ማድረጋቸው ታውቋል። የተወሰኑ ታክሲዎች ሥራ በማቆማቸው ምክንያት በተፈጠረው የትራንስፖርት እጥረት ተሳፋሪዎች ችግር ላይ ወደቁ ሲሆን ከወትሮው የተለየ ረጃጅም ሰልፎች ተስተውለዋል። ታክሲዎቹ የሥራ ማቆም አድማ ያደረጉት እንዲያስከፍሉ የተፈቀደላቸው ታሪፍ አንስተኛ ነው በማለትና እጅግ ከፍተኛ የሆነ ቅጣት በትራንስፖርት ተቆጣጣሪዎች እየተቀጣን ነው በሚሉ ምክንያቶች ነው ተብሏል። የከተማው አስተዳደር ባለስልጣኖች ከዚህ በፊት ከነዳጅ ዋጋ ጭማሪ ጋር የተመጣጠነ የታሪፍ ጭማሪ ማድረጋቸውን ገልጸው በአድማው በተሳተፉ የታክሲ አሽከርካሪዎች ላይ እርምጃ እንደሚወስዱ ዝተዋል። ድንበር የለሽ ሐኪሞች የተባለው ዓለም አቀፉ የእርዳታ ድርጅት ሰኞ መጋቢት 6 ባሰራጨው ዘገባ በትግራይ አካባቢ 70% የሚሆን የጤና ተቋማት መዘረፋቸውንና ሆነ ተብለው እንዲወድሙ መደረጋቸውን አስታውቋል። በተፈጸመው ዘረፋ የተነሳ በጣም የተወሰኑ ሰራተኞች በስራ ገብታቸው ላይ መኖራቸውንና በአንዳንድ ቦታዎች ምንም ሰራተኛ ያላገኘ መሆኑን ገልጿል። ድርጅቱ ከታህሳስ ወር ጀምሮ ባካሄደው ጉብኝቶች የጤና ተቋማት ሁኔታ እንደተመለከተ ገልጾ በወታደሮች ጭምር ዘረፋ የተካሄደባቸው የጤና ጣቢያዎች ያሉ መሆናቸውን አሁን የተሟላ ሁኔታ የሚሰሩት የጤና ተቋማት ከተቅላላው 13% ብቻ መሆናቸውን ይፋ አድርጓል። በሌላ በኩል ያገዛዙ ባለስልጣኖች እሁድ መጋቢት 4 ቀን ለዜና ተቋሞች በሰጡት መግለጫ በትግራይ 75% የሚሆኑት የጤና ተቋማት ሙሉ በሙሉ ስራቸውን እንዲጀምሩና ከ90% በላይ የሚሆኑ ሰራተኞችም በስራ ገበታ ላይ መሆናቸውን ገልጾ ነበር። በድንበር የለሽ ሐኪሞቹ የተሰጠው መግለጫና በአገዛዙ ባለስልጣኖች እሁድ ዕለት የተሰጠው መግለጫ አንዱ ከሌላው የሚቃረን በመሆን ወነሰኛው ለማረጋጋት ነፃና ግልጽኛ የሆነ አካል ወደ ቦታው ሄዶ ማረጋጋት ይኖርበታል የሚሉ ክፍሎች አሉ። በሌላ ዜና በመቀሌ ከተማ ህገወጥ ገንዘብ ሲያትሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን ተነግሯል። ግለሰቦቹ ከ570,000 በላይ የሆኑ ብሮች ወደ ህብረተሰቡ ለማስተላለፍ ሲዘጋጁ እጅ ከፍንጅ ተይዘዋል ተብሏል። አስመስሎ ሲሰራቸው ከነበሩ ብሮች መካከል የኢትዮጵያ ብር፣ የኤርትራ ናቅፋ እና የተለያዩ ሀገሮች ገንዘቦች እንደሚገኙበት የተገኘው መረጃ ማወቅ ተችሏል። ግለሰቦቹ ቀደም ብሎ የሰሯቸውን ገንዘቦች ወደ አማራና ትግራይ አዋሳኝ አካባቢ ማስተላለፋቸውን ተናግረዋል። በኮረም አካባቢ በተደረገ ጦርነት ከ80 በላይ የወያኔ ቡድን አባላት መገደላቸው ተዘገበ። በኮረም አካባቢ ሰፍሮ በነበረው የአማራ ልዩ ኃይል ላይ የወያኔ ታጣቂዎች ለሰነዘሩት ጥቃት የአማራ ልዩ ኃይልና የፌደራል ጦር በአንድ ላይ ሆነው በወሰዱት የአጸፋ እርምጃ ከ80 በላይ የሆኑ የወያኔ ታጣቂዎች ሲገደሉ በርካታ የተማረኩ መሆናቸውም ተነግረዋል። ቅዳሜ መጋቢት 4 ቀን ጀምሮ እስከ እሁድ መጋቢት 5 ቀን በተቀናጀ መልክ በተካሄደው ጦርነት የወያኔ ታጣቂዎች ከአሸንጌ ሐይቅ በስተምዕራብ 20 ኪሎ ሜትር በሚገኝ ተራራማ አካባቢ ወደ መሸጉበት ዋሻ ተከታትሎ በመግባት ለመደምሰስ የተቻለ መሆኑም ታውቋል። በጥቃቱም የቡድኑ ከፍተኛ አመራር አባላት መያዛቸው ሲታወቅ ከተማረኩት ውስጥ ቀደም ብሎ ከመከላከያ የከዱ መኮንኖችና አብሮ የተያዙ መሆናቸውም ተገልጿል። የወያኔ ታጣቂዎች የተደመሰሱት ይህ ተራራማና ገደላማ የሆነ ቦታ ባለፈው ጥቅምት ወር ጦርነቱ በተጀመረበት ወቅት በራያ ግንባር በኩል ከአላማጣ እስከ ዋጅራት ህዋኔ ድረስ ሰፍሮ የነበረ የወያኔ ጦር ሸሽቶ የገባበት ቦታ መሆኑ ይታወቃል። ሰኞ መጋቢት 6 ቀን በመስራቅ ጎጃም በደረሰ መኪና አደጋ በጥቂቱ 30 ሰዎች ህይወታቸው ያጡ መሆናቸው ታወቀ። ከደብረ ታቦር ወደ አዲስ አበባ ሲጓዝ የነበረው ዋሊያ አውቶቡስና ከንግድ ወይም ወደ ሞጣ ሲካሄድ የነበረ አንድ አስዩዚ መኪና በመስራቅ ጎጃም ዞን ሁለት እጁ እነሱ በተባለው ወረዳ ውስጥ በሚገኝ ቡሃች ተብሎ በሚጠራ ቦታ ላይ በመጋጨታቸው በአስዩዚ መኪና ውስጥ የነበሩ 26 ሰዎች ወዲያውኑ ህይወታቸው ያለፈ መሆኑ ሲታወቅ 6 ሰዎች አካል ጉዳት ደርሶባቸው ወደ ሆስፒታል ተልከዋል። 17 ሰዎች የደረሰባቸው አካል ጉዳት ቀላል ሆኖ ተገኝቷል። አውቶቡስ ውስጥ የነበረ አንድ ሰው ህይወቱን አጥቷል ተብሏል። የመኪና አደጋ ያጋጠማቸው ሰዎች ህይወት ለማትረፍ በጃጅ ተከራይተው ወደ ቦታው ሲጓዙ የነበሩ ሰዎች በጃጁ መንገድ ላይ በመገልበጡ አሽከርካሪዎቹን ጨምሮ 3 ሰዎች ህይወታቸው አጥቷል። በሌላ ዜና በአማራ አካባቢ የህክምና ትምህርታቸው በመከታተል በሙያው ተመርቀው የሚገኙ ወደ 400 የሚደርሱ ሐኪሞች ዶክተሮች ያለ ስራ መቀመጣቸው ተነገረ። ወደ ስራ መግባት ያልቻሉት ከፍተኛ የስነ ልቦና ጫና እየደረሰባቸው ያሉት እነዚህ ሐኪሞች ከአንድ አመት በላይ ያለ ስራ የተቀመጡ ሲሆን በአገዛዙ አስተዳደሮች ላቀረቡት አቤቱታ የተሰጣቸው መልስ ባጀት የለንም የሚል ነው። የቋንቋ ችግር ስላለ ወደ ሌሎች አካባቢዎች ሄዶ መጠየቅም መስራትም አልተቻለም ተብሏል። አድማጮቻችን የለቱ ዜና እዚህ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የሰኞ መጋቢት 6 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የሌባይ ነደረቅ መልሶ ልብ ያደርቅ ነገሩ ለአንድም ኢትዮጵያዊ አዲስ አይደለም። ወያኔ በኩንታል ደረጃ ይዋሻል። በማይካድራ ከሺ በላይ ዜጎችን አማራ ብሎ አስጨፍጭፎ ሞኞችን ለማደናገር በምዕራብ ትግራይ ማለትም በወልቃይት ጠገዴ ትግሬዎች ላይ ፍጅት ተፈጸመ ብሎ ቀላምዷል። ወዳጆቹና የቆዩ የአማራ ጠላቶች ደግሞ ውሸቱን ያደምቁለታል። አማራው ሲጨፈጨፍ በሬዲዮናቸው ማንነት ተኮር በሆነ ጉዳይ ፍጅት ተፈጸመ ይላሉ እንጂ አማራ ተብሎ ተጨፈጨፈም ሲሉ ተደምጠውም አይታወቁም። በመተከልና ወለጋ በአማራው በገፍ ሲፈጅ ለወያኔ እንደምንጫጩት ድምጽ አያሰሙም። የአሜሪካ ልብ ድምድም የሚለው ለጠባቦችና ገንጣዮች ሆኖ ሳለ ዜጎች በወደል አድርባዮች መሪነት ይህንኑ አሜሪካ ሲማጠኑና እርዳን ብለው ሲለምኑ መስማት ማየቱ በርግጥም ያማል። የነቂሎ ቤት ግድግዳው ሰንበሌጥ ተብሎ የለ በጦርነት የገቡት ፍጅት አልፈጸሙም ማለት ቢከብድም በማይካድራ መተከል በገሃድ በአማራው ላይ ለተፈጸመው ፍጅት ተጠያቂው ወያኔ ራሱ ነው። ለነገሩ ወያኔ ለስልጣን ከበቃ ጊዜ ጀምሮ ዘር ማጽዳት ወንጀልን በተለይ በአማራው ላይ ሲፈጸም የቆየ ስለነበር ተገልብጦ ፍጅት ደረሰብኝ ሊል ምንም የሞራል ብቃት የለውም። የኃጢአት ክፉ ነፍስ ማጥፋት ነው እንደተባለ ሁሉ የወያኔን አገዛዝ በደም ሲጨማለቅ 27 ዓመታትን ማሳለፉን ህዝብ ያውቃል። ኢህአፓዎችና ሌሎችንም ደብዛቸውን አጥፍቷል። ኢህአፓ ከወያኔ ጋር ገና ሂሳብ አላወራረደም። እድለኛ ነው ወያኔ አፍሮ የሚፈታውና የሚያዝንለት ዘረኛ አገዛዝ ስለተካው። እስክንድር ነጋን አስሮ ወያኔዋን መሪ ከእስር የሚፈታ አገዛዝ ማግኘቱ ታድሎ ያሰኛል። ታዲያ ግፈኛው ወያኔ ግን ድርቅ ብሎ ኮሎኔሉ አጠቃኝ ፍጅት ፈጸመብኝ ብሎ ሊያሳምነን ደፋ ቀና እያለ ነው። ኮሎኔሉ እንደ ወያኔ ሳይታክት በአማራው ላይ ፍጅት እየፈጸመ መሆኑን መተከል፣ ማይካድራ፣ ወለጋ፣ ሲዳሞ ወዘተ ብለን መጥቀስ የለብንም። የኮሎኔሉን የፍጅት እርምጃዎች በተመለከተ ሽልማት የሰጡትና አገር የቀሙት ባዳን አንድም አጥብቀው ሲያወግዙ አልተሰሙም። የሰብአዊ መብት ተቋሞች የተባሉትም የአገር ውስጥም ሆኑ ባዳን በማድበስበሱና በተጠቂው ቁጥር ቅነሳ አፋቸውን ይከፍቱ እንደሆን እንጂ አማራው ተፈጀ ለማለት እየቀፈፋቸው በድንግርግር አማርኛ ሊያቀርቡ እየቃጡ ናቸው። ሰለ ጠን ብለው የባዕዱን ቋንቋ በቀጥታ እየተረጎሙ ደግሞ ባህል ቋንቋችንን የሚያረክሱ ትራዝ ነጠቆች ደግሞ ለፍጅት ትርጉም ፍለጋ ሄደው እናቶቻችን የማይረዱትን ጄኖሳይድ ሲሉ ማድመጥ ተገደናል። ዘመኑ ግን ፍራንክ ተሰራበት ሰርፕራይዝ ተደረገ አይነት አማርኛ የሚሰማበት በመሆኑ አልተገረምንም። ግን ፍጅትን ፍጅት፣ ዘር ማጽዳትን ዘር ማጽዳት፣ ማፈናቀልን ማፈናቀል፣ ግድያን ግድያ ማለታችን አልቀረም። ያገዛዙም ዘረኝነት ሸፈነን የኮሎኔሉ አገዛዝ ኢትዮጵያዊ ነው ሳንል እስካሁንም ቆይተናል። መቼም ቢሆን ኢትዮጵያዊ ብለን ዘረኞችንና ተቋማቸውን የምንጠራም አይሆንም። ነገሮችን በሐቀኛ ስማቸው መጥራት ያስፈልጋል። ይዞታቸውን ላለመሸፋፈን ወልቃይት ጠገዴ ወዘተን ምዕራብ ትግራይ ማለት ማጭበርበር፣ መሬት ቅሚያን መሸፋፈን፣ መስፋፋትን መደበቅ ነው። ፍጅትንም በቦታውና በስሙ መጥቀሱ አስፈልጊ ነው። የትግሬ በላይነትን የኦሮሞ የበላይነት ሊተካ ማቀዱንም ሳንደብቅ ማስረገጥ ይኖርብናል። ወያኔ ምዕራብ ትግራይ ያለውን የተቀበሉለት ማይካድራን ትግራይ አድርገው በአማራው ላይ የወያኔ ወጣቶች ማህበር አባላት ዛሬ በሱዳን ስደተኛ ነን የሚሉትና እርዳታ እየጎረፈላቸው ያሉት ነፍሰ ገዳዮች የፈጸሙትን አስተቃቂ ፍጅት አማራው በትግራይ ላይ ነው የፈጸመው አድርገውና ከባዕዳንም በዚሁ ቅጥፈት ሰምረው ክስ እየደረደሩ ነው። ወያኔ ማለት የሌባ አይነ ደረቅ መሆኑን ካወቅ አመታት አልፈዋል። በባዕድ አገር የሚኖሩ ወያኔዎች ጸንተው ለወያኔ ቆመው ሲሟገቱና ሲያደናግሩ፣ በባዕድ አገር ያሉ የተወሰኑ ማፈሪያ ኢትዮጵያውያን ደግሞ ወገናቸውን እያረደ ላለ ዘረኛ የኮሎኔሉ አገዛዝ ድጋፍ ብለው ከሻዕቢያ ጋር ሆነው ሲሰለፉ ለማየት በቅተናል። ምጸታችን ብዙ ነው። ገና የሻዕቢያን ባንዲራ ኢትዮጵያውያን ይዘው ይሰለፋሉ ብሎ የጠበቀ ሰው ብዙ አልነበረም። በቅርብ ደግሞ ፋሽስቱን ዘረኛ ጠቅላይ ሚኒስትሬን አገኘሁ የሚል ኢሃፓ ነኝ ነበርኩ የሚል የሰው ጃፍት ይከሰታል ብለን አስበን አናውቅም ነበር። አዛውንት እንደሚሉት ግን ጊዜ ብዙ ያሳያል። የሰው ቀላል ራሱ ይቀላል። ዋናው ጉዳይ ከሌባ ሌባ ቢሰርቀው ምን ይደንቀው የተባለው ይገልጸዋል። ዘረኛውና ፍጅት ፈጻሚው ወያኔን ዘረኛውና ፍጅት ፈጻሚው የኮሎኔሉ አገዛዝ ስልጣን ስለሰረቀው ወያኔ ዋይ ዋይታው በዘመነኞቹ ቋንቋ ተበላሁ ብሎ እንጂ ለትግራይም ለኢትዮጵያም ሕዝብ ተቆርቁሮ ተቆጭቶ አይደለም። ዘረኛን ዘረኛ ቢቀማው ቢመታው ምን ይደንቀው ያሰኛል። የዩኒቨርሲቲ ፕሬዚደንቶች ሁሉ ለምርጫ በብልጽግና ስም ተመዘገቡ መባላቸውና መመዝገባቸው የመሐይሞችን ጥርቅም የብልሆች ድርጅት አያደርገውም። ለኢትዮጵያ ሁለ ገብ ቀውስ መፍትሄው ወያኔያዊ የምርጫ ቧልት አይደለም። 100% ምርጫ ሊያሸንፉና የአሜሪካኖቹን አድናቆት ሲያተርፉ አይተናቸዋል። ወያኔን በዚሁ ሲያጅቡ የታዩት ፍየል ጅራት ቡድኖች ከአንድ ድምፅ ተመራጭ ወደ ባዶ ዜሮ ተመራጭ ወረዱ እንጂ ሸንጎ ተብየውን አዳራሽ ሲያጨናንቁ አልታዩም። የነገሮች መንስኤና መሰረትም የሆነው የወያኔ ዘረኛ አገዛዝ መርሁና ግብሩ ተገዝግዞ መጣሉ ወሳኝ ነው። ዘረኝነት ሰፍኖ የሕዝብ መብት ታፍኖ ነጻ ምርጫ ዘበት ነው። ሕዝብ እየተጨፈጨፈ ባለበት ነጻ ምርጫ ቀልድ ነው። ጸረ ሕዝብ ሕጎች ሳይሻሩ ነጻ ምርጫ ቅዠት ነው። ኢትዮጵያ በተረጋጋና ሰላምና የለውጥ ሂደት ያለባት አገር ሆና አልተገኘችም። ችግሮቿ ተባብሰዋል እንጂ አልቀነሱም፣ አልተወገዱም። በዚህ ሁኔታ ነጻም የምርጫ ቦርድ ሳይኖር የምርጫ ሕጉ ሳይቀየር ነጻ ምርጫ ለማድረግ መነሳት ያው አምባገነንነትን ማስቀጠል ብቻ ነው ውጤቱ። 27 ዓመት ያየነው የኖርነው ነው። ስህተትን መድገም የሚሆንብንም ለዚህ ነው። ኢመንት ስንጥር ቡድኖች ለገዢዎቹ ታማኝ አገልጋይ መሆናቸውን ከወዲሁ ያረጋገጡ በምርጫ በመግባታቸው ፍርፋሪ ሊሰጣቸው ቢችልም የተናቁት ደግሞ የኮሎኔሉን ቧልታ አጅበው ግን አጨብጭበው መና ይቀራሉ። አሸናፊው ያው የኮሎኔሉ አገዛዝ ራሱና ጭፍሮቹ ይሆናሉ። አብዛኛው ባንዳና አንጃ ግራንጃ ድንክዬ በጭማንም አያሸንፍ። ከዚህ በፊት በወያኔ የታሰረችው ሴትዮ የዛሬ የምርጫ ጋፋሪ ብትሆንም በዚህኛው ስርዓት የዘረኝነት አጫፋሪ በመሆኗ ምንም ነፃ ምርጫን አስጠባቂ ልትሆን አትችልም። ከጨቋኞቹ ተደምራለችና ኮሎኔሉ የሽግግር ሂደትን የተቃወመው በእቦ ያቋሙ አማካኝነት ስልጣን ለራሴ ለማለት ነው። ለምርጫ ተብየው ከደረሰ ኮሎኔሉና የብልግና ድርጅቱ ባሸናፊነት እንደሚወጡ መናገር ነብይ አያሰኝም። ሌላ ውጤት ይኖረዋል ብሎ ማሰብ መገመቱ ግን ጅል የጅልጅል ስህተቱን ደጋጋሚ ማሰኘቱ አይቀሬ ነው። ኢትዮጵያዊነት በትግላችን አቸናፊ ይሆናል። ዘረኝነት ይውደም። ዓለም አንደኛ ውሸታም። ይማረግ የሚገባው ለወያኔ መሆኑ የሚያጠራጥር አይደለም። ግና ትሁቱ ወያኔ የሳይገባኝም አልቀበልም ብሎ ደርቋል። አንድም የፖለቲካ ስረኛ የለኝም ትዝላችኋል። ወያኔ ከቶም ውሸታ ያውቀም። ደርግም በተመሳሳይ ሲያላዝንብን ነበረ። ወያኔ ግን ይችን ካለም አንደኛ የምትለው በጣም ይወዳታል። ከአመታት በፊት ጀምሮ ሳይን ራሷ የኢንቴቤን አየር ማረፊያ ስትመታ ካደረገችው ጥቃት የበለጠ ተብሎ የኛ የእስረኛ ማስፈታ በአለም ተደነቀ ያሉት አይረሳም። ወያኔና ጉራ መንታ ናቸው። የዓለም አንደኛ ጉረኛና ግብዝ ያሰኘውም ይህ ነው። ወያኔን ከነውሸቱና ጉራው በደደቢት ይበሰብዝ ዘንድ ስላልተው ነውና ለስልጣን ስለበቃ ግን ውሸቱም ጉራውም ህዝብን ያደማሉ አገርን ያጠፋሉ። ለ24 አመታት የታየውም ይሄ ነው። ከዓለም አንደኛ በቆረጣ የጦርነት ስልት በከፍተኛ ደረጃ የሚያርቅ ኢኮኖሚ በመያዝ ሽብርተኛነትን በመግታት ብልህ መሪ በማግኘት ድብን ብሎ ቢሞትም በመንገድ አይጨሰም ብለን መቀሌን በማጽዳት በሰላም የስልጣን ሽግግር በማድረግ ጠቅላላ ምርጫን 100% በማሸነፍ ወዘተ ወዘተ። ከዓለም አንደኛ የራሳችንን ውሸት በማመን ማለቱን ግን ገና አልደፈሩም። የወያኔ መገናኛ ብዙሃን ሆነ ድረገጾች ያነበበ እስኪያንገሸግሸው የወያኔን ውሸትና ጉራ ይመገባል። ይሉኝታና ወያኔ ጠላት ናቸውና መመገብ ሳይሆን አፍንጫው ተሰንጎ ይጋታል ማለቱ ትክክል ይሆናል። ወያኔ ካለም አንደኛ ያልሆነበት ነገር የለም። በርግጥ አንደኛ የሆነበትን ግን አያነሳም። በተለመደው ውሸቱ ይክዳል። ህዝብን በቀን 3 ያበላለሁ ብሎ ወደ 8 ቢሊዮኑን ለረሃብ በመዳረግ ካለም አንደኛ መሆኑን ይክዳል። ሌላም ንጻ ጋዜጠኞችን በማገትና በማሳደድ ወደ 45000 የሚደርሱ የፖለቲካ እስረኞችን በማጎር ሲየልን በቀን ተቀን በመጠቀም ውድቅ ኢኮኖሚንና ኪሳራን በሐሰት አሃዝ በመደበቅ ህዝብን ከፋፍሎ እርስ በርስ በማናከስ በማጋጨት ምርጫ በማጭበርበር ህዝብን ከመሬቱ በማፈናቀልና በማሳደድ ሀገሬን ገንጥሉልኝ መሬቷንም ውሰድልኝ ብሎ በመወሰን ያገር ሉዓላዊነትን በመሸጥ ዘረኝነትን በማስፈን ወዘተ ማንንም የማይወዳደረው ከዓለም አንደኛ ነኝ ብሎ ወያኔ ያምንዘን በአሁኑ ጊዜ የሚጠብቅ የለም። እጅጅ ያለው ውሸቱን ግን እንደቀጠለበት ነው። ወያኔ በለስ ቀንቶታልና በውሸቱም በብልግናው የሚያጅቡት ጥቂት አይደሉም። ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት ሲል ትክክል ብለው ያጨበጨቡ ነበሩ። አሁንም አሉ። ያንቀ 39 አባወራዎች ዛሬም ራሳቸውን ተቃዋሚ ቢሉም ወያኔን ያጅባሉ። በወያኔ ግልባሽ ትምክህት ተከልለው አገራችንን ሊያጠፉ ተባባሪ የሆኑትን እናውቃቸዋለን። ካለም አንደኛ ዘውድ አፍቃሪዎች ድርግ ሲመጣ ካለም አንደኛ ኮሙኒስት ነን እንዳሉ አረፍሳንም። የድርግ ታጣቂ ካድሬዎችና ሞሮች ዛሬም ገልበጥ ብለው ያን የታገለ ትውልድ ግራ ክንፍ ብለው ሲያወግዙ ከአሜሪካ ጫማ ስር ተነጽፈው ሲላወሱ እያየንም ነው። ካለም አንደኛ በሆነ ይሉኝታ ቢስነት ብኩንነትና ከሃዲነት መነሻችን የገዢ መደብ ውሸትና የሐሰት ቅስቀሳ ምንኛ ያገዛዙ እንብርት እንደሆነ ጫን ለመስጠት ነው። ውሃ አልባ ኮረንቲ አልባና ሸፋታ ኮንዶሚኒየም ስንቱን ያማለለው በባዶ አይደለም። የቀለበት መንገድ ፎቅ የቅንጦት ሆቴልና ሌላም ነጭ ዝሆን እቅዶች ልባቸውን ቀልባቸውን የሳበውን ስናይ ወያኔ ስንቱን ሊያታልል እንደቻለ ነው። ጋዳፊን አረብ ነን ብሎ ሊያወናብደው እንደቻለ ሁሉ አንዴ ስታሊን የጦት ልጆች ነን በዚያውም ካፒታሊዝም ወይም ሞት ብሎ የሚያደናግሩትን እንዳደናገረው ሁሉ ማለት ነው። ወያኔ ብልህ ነው። ታክቲክ ዘዴ ያውቃል ብለው የሚገምቱም አሉ። ወያኔ አገር የሚለው መርህ የሚለው አቋም የሚለው እሞትለታለሁ የሚለው ስለሌለ ነጋ ጠባብ ቀላምድ የሚቆሰቁሰው ምንም የለም። ተመሳሳይ የሆኑ ምሁሮች ለምሳሌ ሶስት ተቃራኒ አገዛዝን ጸጥ ለጥ ብሎ ብቻ ሳይሆን ተሹሞ ማገልገል የቀደላቸው ለዚህ ነው። ይህን ስንል ፋሲም ናሆምን ብቻ እንዳልሆነ ግልጽ ነው። መሸጥ የለመደ እናቱን ያስማማል ነውና ወያኔ መርህ አልባ በመሆኑ ሁሉንም ይሸጣል፣ ይይዛል፣ ይክዳል፣ ባለ ታክቲክ ዘዴ አዋቂ ነኝ ብሎ ይውገረገራል። ይህ ነው አቁ። መለስ ዜናዊ ብልህ ሳይሆን ባለጌና ርካሽ አምባገነን፣ ግብዝና ፈሪ፣ ዋሾና ስግብግብ ግለሰብ ነበር። ድርጅቱ ወያኔም የወጣው በአምሳሉ ነው ማለት ይቻላል። ከዓለም አንደኛ ጨቋኝና ፍትህን ገዳይ አገዛዝ፣ ነፍሰ ገዳይ፣ አገር አውዳሚና ዘረኛ ቡድን። ይህ ሁሉ ተራ የጥላቻ ቅጽል ድርደራ ሳይሆን በሐቅ ላይ የተመሰረተ ነው። ዘረኝነት፣ ሙስናና ዋልጌነት፣ አፋኝነት፣ ገዳይነት፣ ሉዓላዊነትን ሻጭነት፣ ዘራፊነት፣ ህዝብን ለባሰ ድህነት ዳራጊነት ወዘተ ሁሉ በብዙ ሺህ ኩንታል መረጃ የተደገፉ ናቸው። በወያኔ ላይ እውነቱ ተነግሮ ገና ያለቀ አይደለምና ወደ ሐሰት መሄዱ አስፈላጊ አልሆነም። የዚህ አረመኔ አገዛዝ አፈቀላጤና ወዳደር የሆኑት ደግሞ ራሳቸውን በታሪክ ማዋረዳቸው ክርክርን አይጠይቅም። የኢትዮጵያ ህዝብ እንደ ዓለም ህዝቦች ሁሉ በቅርሱ የሚኮራ ጀግናን አዋቂ ህዝብ ነው። ልዩ ወርቅ ህዝብ ነኝ ሊልም አይዳዳውም። ይህን መስመር የሚከተሉ ኢትዮጵያ ቢሉ መጨረሻቸው ትምክህት መሆኑን ታሪክ ያስተምራል። የሂትለር ምርጥ ዜጋና ልዩ ደም ናዚነትና ፋሽስትነት እንጂ ሌላን አላስከተለም። ወያኔ ፋሽስት ነው መባሉ ትክክል ነው ሲባል ይህን በሚገባ በማጤን ነው። ለወያኔ ያደሩት ክፍሎች ወያኔን በውሸቱና በጉራው ቢያጅቡት የሚገርም ባይሆን ሀገር ወዳድ ነን የሚሉት ግን በዚሁ ወያኔ በቀደደው ቦይ ለሸሽ ብለው ሲፈሱ ማየቱና ማዳመጡ ግን ተፈታታኝና የማይጠበቅም የሚወገዝም ነው። የወያኔ ውሸት ኩላቦች መስቀያዎች መሆንን መርጠዋልና ሀገሬን ገንጥሉ ብሎ ከዓለም የተማጸነ አንደኛ አገዛዝ ወያኔ ብቻ ነው። በላይ ሰብም ነው ራየ ክፉ። ይህን አለ የሚል ወያኔ ብቻ ነው። ውሸት ለምዶበታልና ሀቅ ከፊቱ ቆሞ በጥፊ ቢመታው ከቶም ቅንጣትም አይሰማውምና ወያኔን ያመነ ጉም ዘገነ ነው ነገሩ። ለወያኔ ቅጥፈቶች ጆሮአንስ ወያኔ መገናኛ ብዙሃንና ድረገጾች ላይ ማዕቀብ እናርክ። በጋራችን ወያኔን ከነውሸቱ እንቅበረው።
ኢትዮጵያ እጆቿን ወደ ሰማይ ታነሳለች ከአካሄዳወቀ ኢትዮጵያ እጆቿን ወደ ሰማይ ታነሳለች ተብሎ በቅዱስ መጽሐፍ ላይ የተፈረው በርካታ የሚሰጠው ትርጉም ያዘለ ነው። አባባሉን ያነበበ ሁሉ በተስማማው መንገድ ይተረጉመዋል። ኢትዮጵያውያን ለፈጣሪያቸው አንተ ሰማን ደግፈን እኛ ደግሞ ታንን በረከት ሊያጠፋን የመጣውን ጠላት እንዋጋለን በማለት እጁን ከፍ አድርጎ ለፈጣሪው ልመናውን አቀርቧል። ሁሉም እንደምነቱ እጁን ወደ ሰማይ እየዘረጋ እንደምነቱን ኢትዮጵያ እንዳትዋረድ ህዝቡን ባሪያ እንዳይሆን ለምኗል። ከአጼ ዮሐንስ እስከ ንጉስ ኃይለ ሥላሴ አገርን የሚፈታተን ጠላት ሲመጣ እንደ ህዝባቸው እጃቸውን ከፍ አድርገው ፈጣሪያቸውን ለምነዋል። ችግሩን ግን ለፈጣሪያቸው አንተ ተወጣው ብለው እጃቸውን አላጣመሩም። እንዲያውም እጅጉን በመተባበርና በመጠናከር በየጊዜው የመጣውን ጠላት ሁሉ ድል በመንሳት ህዝቡን በባርነት ሳይማቅቅ ኢትዮጵያም የጀግኖች ሀገር ሆና እንድትቆይ አድርገዋታል። ዛሬም ኢትዮጵያውያን እጃችንን ከፍ ማድረግና በጠላቶቻችን ላይ ማነጣጠር ይገባናል። በዚህ ዘመን ኢትዮጵያችን ላይ የመጣው ቁጣ ባያን በረከከንም ግን የሚያስፈራ ስለመሆኑ የሚክድ ያለ አይመስለኝም። የዘንድሮ የኢትዮጵያ ጠላቶች ጥንድ ናቸው። አንዱ የውጪ ሌላው የውስጥ ጠላቶች ናቸው። የሚገርመው ደግሞ ሁለቱም ጠላቶች ዘርፈ ብዙና መልከ ዥንጉርጉር መሆናቸው ነው። አገር በቀሉ ጠላቶች የቋንቋ ልዩነት አንግበው የተነሱ አስቸጋሪ ጠላቶች ናቸው። ለዚህም ምክንያት አሏቸው። ለምሳሌ ያህል ኦነግ የሚከተለውን የትግል ዘዴ እናስተውል። የወለጋ ኦሮሞ የሐረር ኦሮሞን የሸዋ ኦሮሞ ሌላም ቦታ ያለው ኦሮሞ ቋንቋቸው ኦሮምኛ ነው። ያው ሁሉም የሚናገሩት ኦሮሚኛ አንድ ወጥ ነው በማይባልበት ሁኔታ ከቋንቋው ውጪ ከሄድን የሸዋ ኦሮሞ ባህላዊ ኢኮኖሚያዊ ስነ ልቦናዊ መቀራረብ የሚኖረው ሸዋ ውስጥ ካለው አማራ ነው እንጂ ወለጋ ካለው ኦሮሞ ጋር አይደለም። የሐረሩ ለወለጋው ኦሮሞ ከሚቀርብ ይልቅ ለሶማሌው መቅረቡን መረዳት አስቸጋሪ አይደለም። በደቡብ አካባቢ ያለው ኦሮሞ ቀረቤታው በዚያው አካባቢ ካሉት እንጂ ከሸዋ ከሐረር ከወለጋ ኦሮሞ ጋር ይቀራረባል ማለት የፖለቲካ ጉልበት ለማግኘት ካልሆነ በስተቀር ትክክለኝነቱ አይታየኝም። የወለጋ ጽንፈኛ ፖለቲከኞች ለነገሩ የሸዋ ኦሮሞች ጎበናዊ ስታይል የሚሉት በአማራ የተበረዙ ለማለት ነው። ይህ በኦሮሞ ቋንቋ ዙሪያ የፈጠውት ግንዛቤ ለሌሎችም ማለትም አማራውን፣ ጉራጌውን፣ ከምባታውን፣ ትግሬውን ወዘተ የሚመለከት ሀቅ ነው። ዛሬ አማራ ኦሮሞ ትግሬ ብሎ የሚጠላው ነገር ዘሪ ነው ብሎ በሚጠራው ክልል የወረዳና ያውራጃ ልዩነት ፈጥሮ ከመታቆስ የሚገታው የለም። ከወዲሁ ግልጽ ማድረግ የምንፈልገው ማንኛውም ሰው ባህሉንና ቋንቋውን መከባከብ እንዳለበት በከፍተኛ ደረጃ አምናለሁ ድጋፍም አደርጋለሁ። የሲዮን ግን የይበልጣል ወይም ያንታይረባም ከሚሉ ጋጠወጦች ሲጸዳ ብቻ ነው። ትምክህተኛ ወይም ጠባም መሆን እንደማይገባ እኩልነትን የሚያስተጋባ ሰው ሁሉ የሚቀበለው ሀቅ ነው። ከኔ ዘር ወዲያ ላፈር ከሚለው ትምክህተኛ መጥራት ምንኛ አስፈላጊ ስለመሆኑ አሁን የደረስንበት የይበልጣል ዘመን ላይ ደርሰን አገርና ህዝብ ሲታመስ ከምናይበት ደረጃ ላይ ደርሰናል። ትምክህት ራስን ከማሳበጡ በላይ እጅግ ጠባብም ያደርጋል። እነዚህ ሁለት ተውሳኮች በየዘሩ ውስጥ እንዳሉ ያየነው ስለሆነ መካድ አይቻልም። ተውሳኮቹም ብቅ ባሉ ቁጥር አምርረን ልንዋጋቸው ይገባል። ተውሳኮቹ በሽታ በመሆናቸው የሰው ልጅን እንደ ወረርሽኝ ይበትላሉ። ጽንፈኞች ሲወለዱ ጽንፈኛ ሆነው ሳይሆን ሲያድጉ ተውሳክን ከመገባቸው ሰዎች ስለተጋባባቸው ብቻ ነው። ደግነቱ ለስምክተኛና ለጠባብነት ፍቱን መድኃኒት አለው። መድኃኒቱም ኢትዮጵያዊነት ነው። ደፍሮ ኢትዮጵያዊነትን ከተቀበሉት ከስምክተኝነትም ሆነ ከጠባብነት ፈጥኖ መፈወስ ይቻላል። መቀበሉም እንደ ኮሶ ቢመርም ዘረኝነት ማለት ጠባቡም ሆነ በትምክህት የተንቦረቀቀው በተለያዩ መልኮቹ ይከተታል። አስቸጋሪዎቹ ዘረኞች አስነሳዮቹ ናቸው። በአፋቸው ኢትዮጵያን ጠርተው በእግራቸው ደግሞ በኢትዮጵያ ላይ ይቆማሉ። የአስነሳይነት በመሪዎች ላይ ከተጠናወተ ደግሞ ወየውልሽ ኢትዮጵያ ያስብላል። ይህ ባለተረኛ መሪ የህዝቡ ድጋፍ ሞቅ ሲልለት አቡ አሁን ካለው ጸረ ኢትዮጵያ ኃይል ጋር ሳይሆን ኢሃፓን ከመጎነታተል ላይ ነው። የፖለቲካ ተፈላሳፊ ያደረገው ይመስል ኢሃፓን ማጠልጠል ይወዳል። ኢሃፓና መኢሶን በሸና በቸፊደል ተጣሉ ይለናል። የመኢሶኑን ኃይል ፍዳን አዳምጠው ቢሆን ኖሮ ኢትዮጵያ ታድግ ነበርም ይለናል። ሰሞኑን ደግሞ ብርሃነ መስቀል ከዘሩ ክሽን ጋር ከሚስማማው ከኃይሌ ፊዳ ጋር ቢስማማም ታምር ይፈጠር ነበር ሲል ተሰምቷል። ለነገሩ የኃይሌ ፊዳ ኑሮሞነት እሱ ደግሞ እያነሳ ሲያሞጋግተው ነው የተረዳሁት። ይህች በቋንቋ የመሳሳብ አባዜ አብይን እንደተጠናወተው የበለጠ ግልጽ የሆነ ነው። ወራዳው መኢሶንን በሚከተለው ሪዮት ሳይሆን አብዛኛዎቹ አባላቱ ኦሮሞዎች በመሆናቸው ልጓሙን ጎትቶ መቀመቅ ያወረደው ነው። ለአብይ ያልተገለጸለት ወይም ሊገለጸለትም ማመን የሚያሳፍረው በኢሃፓ ውስጥ እልፋላፍ የኦሮሞ አባላት እንደነበሩትና አሁንም እንዳሉት ነው። ለነገሩ ኢሃፓ ይህ አባል ትግሬ ነው፣ ያ ደግሞ ኦሮሞ ወይም አማራ፣ ሶማሌ፣ ዶርዜ፣ ወላሞ፣ ሐረሬ ብሎ ዘር መርምሮ አያውቅም። ዘሩ ከሸንና ዶክተር ተስፋዬ ደበሳይ ትግሬ መሆናቸውን የሰማሁት ከፈላስፋው መሪያችን ከዶክተር አብይ ነው። እንደዚህ አለ። ኢሃፓ 5 የፖሊቲ ቢሮ አባላት ነበሩት። ከነሱ ውስጥ 3ቱ ማለትም ብርሃነ መስቀል፣ ዶክተር ተስፋዬ ደበሳይና ዘሩ ክሽን ትግሬዎች ነበሩ ብሎናል። ዘር መቁጠርን ምን አመጣው? መሪዎችን የምትመርጥልን አሜሪካ በላያችን ለሚቀመጡ መሪዎች በሙሉ ኢሃፋን እንዳታስቀርቡት አርቁት አስቸጋሪዎች ናቸው ይባላሉ። አብይም የተባለውን ተቀብሎ ነው ነጋጠባ ኢሃፋን የሚያጠለጥለው። መደመር አዲስ ቃል መዘገር ይመስል የሚደሰኩርብን ለምን ይሆን? የሚገርመው ደግሞ ሊቃሊቃውንቱ ታይቶና ተሰምቶ የማይታወቅ አዲስ እንሳሳ ፈጠረ ብለው የሚያለቀልቁ ምሁራን ናቸው። እነሱ ነብዩ አብይ ታላቁ መሪያችን ብለው ሲደሰኩሩለት፣ እሱ ደግሞ በአገሩ ኢትዮጵያ የማይደራደረውን ኢሃፓን ለጭቁን ህዝቦች ንቃትና የሰበከውን ማርከስንና የመሳሰሉ ምሁራንን ሲያጠለሽ ይውላል። ዳስ ካፒታል ዳስ መደመር የሆነ ከመሰለው ቅዠት ውስጥ ገብቷል ከማለት ባሻገር ምን ማለት ይቻል ይሆን? ለኔ ነብዩ አብዩ ጸረ ማርክሲዝም ቢሆን ችግሬ አይደለም። እኔ ማርክሲዝምን አጥንቼ ገብቶኝ ነው የምደግፈው እንጂ እንደርሱ አንድ ገጽ ሳላነብ አይደለም። ኢትዮጵያ ቀስተው የሸመቀቋት የውጭ ጠላቶች ማለት ኦነግና ወያኔ በቀዳሚነት የሚጠቀሱ ሲሆን በየቋንቋቸው ውስጥ ተሰክስገው ያሉት ጠላቶቿ እያቆጠቆጡ እንዳሉ ይታየኛል። ቀደም ሲል እንዳልኩት እነዚህን አገር በቀል ጠላቶች በኢትዮጵያዊነት መቀየር ይጠበቅብናል። በሰላምም ሆነ በኃይል የውጭ ጠላቶች አሳሳች አይደሉም። ግን እነማን መሆናቸውን ከመለየቱ ላይ ብዙዎቻችን ግልጽ ግንዛቤ የለንም። አሜሪካን ከዳችን የሚሉ ሰዎች ያስገርሙኛል። ለመሆኑ አሜሪካ መቼ ነው የኢትዮጵያ ወዳጅ ሆና የምታውቀው? የወራሪውን የጣሊያን ጦር ደግፈዋል። ህዝቡን ሳይሆን የፊውዳሉን መንግስት አሽፎን ሞነውታል። በሶሻሊዝም አሳቦ የኢኮኖሚ ማዕቀብ አድርጎብናል። መለስ ከስልጣን ማማ ላይ አስቀምጦታል። በዘመኔ ወያኔ በስለላ ስራ ተሰማርቶ የበርካታ ድርጅቶችን ልሳን የሆኑ የሬዲዮ ስርጭቶችን ሲያፍን ያደገውን አብይን በላያችን ላይ ያለ ውዴታችን አስቀምጦብናል። አሁን ደግሞ ለወያኔ ተሟጋች ሆኗል። የአሜሪካ መንግስት ወዳጅነት የሱ ይሆን? ግን ጸረ ኢትዮጵያነቷ የሚጀምረው አሜሪካ ከመፈጠሯ በፊት ነው። አባይ እስካልደረቀ ድረስ ግጽ ጠላትነቷ ይቀጥላል። የጠላቻ እጆቿን አስረዝማ አገር በቀል የሆኑትን ጠላቶቻችንን እየረዳቻለች። ፈላስፋዋና ተለዋዋጯ ሱዳን ባትፋታንም ማድማቷ አልቀረም። ጀርመን፣ ስዊድን፣ ኖርዌይ፣ እንግሊዝ፣ ፈረንሳይ፣ ጣሊያን ተቆጥረው አያልቁም። ሁሉም በወሳኝ ጊዜ የሚቆሙት በላያችን ላይ ነው እና ኢትዮጵያ እጆቿን ወደ ሰማይ ማንሳቷን በመቀጠል አስነሳዮቹን ከጉያችን አውጥተን በአንድነት መቆም ይገባናል።
በሳቅ በጫወታ በደስታ ባዘን ባለፉት አመታት ስንቱን አሳለፍን። ስንት ደስ ታየን ስንት አየን መከራ ሲፈራረቁብን በተራ በተራ። ቃል ፈጣን ይተኩ ከናቶች አለቁ ተረሱ። እነዚያ ግዛቶች ስንት ደስ ታየን ስንት አየን መከራ ተራረቁብን በተራ በተራ።
እን ገበሬ ፈለጋ ነበር ኮሎኔሉ የሚያወራውን ስለማያውቅ በየጊዜው የሚያደርገው ዲስኩር ሁሉ ውሸትን በውሸት እያከለ በስህተት ላይ ስህተትን እየደመረ ነው ያለው። ከሰሞኑ አዋሳ ላይ ባደረገው ዲስኩር ያፓን ሲጠቅስ ወደ አሲምባ የሄደው ገበሬ ፈለጋ ነው ብሏል። ለምን አጠገቡ ካሉት ያዋሳ ነዋሪዎች እንኳን ለመረዳት አይሞክርም? መልሱ እውነትን ማደብዘዝ እንጂ ማወቅ ስለማይፈልግ መሆኑ ግልጽ ነው። ያፓ ሲዳሞ ክፍለ ግዛት ስንት መከራ ያየበት መስዋዕት የከፈለበት ስፍራ መሆኑ በብዙ ጽሑፎች ውስጥ ሰፍሮ ይገኛል። ይህ ሀቅ ግን ለኮሎኔሉ አልተገለጸለትም ማለት ያስቸግራል። ኮሎኔሉ ሊናገረው አይፈልግ እንጂ ለሲዳማ ህዝብ እንግዳ የሆነ ታሪክ አይደለም ልጆቹን ያጣበት ነው። ያፓ ክልል አልነበረው መነሻው አዲስ አበባ ይሁን እንጂ ሁሉም ስፍራ አስተሳሰቡ ናይንቷል። አርሲም፣ ባሌም፣ ሐረርም፣ ሻዋም፣ ጎሙጎፋም፣ ኢሉባቦርም፣ ወለጋም፣ ትግራይም፣ ካፋም፣ ኤርትራም ሁሉ ተገኝቶ ከህዝብ ጎን ቆሞ የተፋለመው የተሰዋው ኢሃፓ ነው። ካጠገቡ ከከፋ እንኳን ቢነሳ ኢሃፓ በሻሻ አልነበረም ብሎ ለመናገር የሚያስችለው አይሆንም። ሐቁ ኢትዮጵያዊ ያለበት ስፍራ ሁሉ ኢሃፓ እንደነበርና እንዳለ የሚያረጋግጥ ነው። የዚህን እውነታ ለማወቅ ታሪኩን መለስ ብሎ ማየት ያስፈልጋል። ኢሃፓ በገበሬው ውስጥ ብቻ አልነበረም መሰረቱ፣ በሰራተኛ ውስጥ ነበር፣ በሴቶች ማህበር፣ በላባደሮች፣ በተማሪዎች፣ በአስተማሪዎች፣ ከዘመኑ ቀድሞ ያደገ አስተሳሰብ የነበራቸው ዜጎች ሁሉ የነበሩበት ድርጅት ነው። በመንገድ ተዳዳሪዎች፣ በጭቁን ወታደሮች፣ በጭቁን ሴተኛ ዳሪዎች ለመስዋዕትነት ተሰልፈው የተገኙበት ድርጅት ነበር አሁንም ነው። ያፓ በጥቂት አንጃዎች ምክንያት ጭራሽ ጠፍቷል ተብሎም ተወርቷል። ከነዚህ ማል ቀንደኞቹ ዶክተር ኮሎኔሉን ያሳደጉት ወያኔዎችና ደርጎች ነበሩ አሁንም ቀጥለዋል። ኢሃፓ ግን የህዝብ ቃል ነው። ጥፋቱን የተመኙለት ይጠፋታል እንጂ ኢትዮጵያም ኢሃፓም አይጠፉም። ሳንቲሙን መቀየር ስዕሉን እንጂ መንታ ገጽታውን አያስቀራውም። ኢሃፓን ማጥፋት የሚመኙለትና የሚችሉትን ሁሉ ያደረጉበትንም የሚያደርጉበትንም ጠንቅቆ ያውቃቸዋል። ችግሩ ጠራቶችን ከማወቁ ላይ ሳይሆን ለሆዳቸው ሲሉ ማረጥረጥን ሙያ ብለው የተያያዙ ባንዳዎች አደናቃፊነት ነው። የዚህ አይነቱ ሁኔታ አሳፋሪነት መረዳት የተቻለው የአንጃዎች ወደ ጠላት ካምፕ ጠቅልሎ መግባትን ለመቀበል ሲያስቸግር ነበር። ያባ እንኳን ሌላ አርማ ሰርቀው ነን የሚሉ ግለሰቦችንም ለመመልከት የበቃ ድርጅት በመሆኑ የተመክሮ አልቦነት የለበትም። ያባ ለዚያድ ባሬርቶ ኢትዮጵያን ወጋ ያሉ ወሽካቶች ተጠራርገው ጠፍተዋል። እነሱ ቢኖሩም የሐሰት ትርክታቸው ጠፍቷል። ያባ እንኳንስ ለዚህ አይነቱ ተልካሽ አስተሳሰብ ለሌላውም የሚበገር እንዳልሆነ የሚታወቅ ነው። ያባ አገሩን ሸጦ ጥቅም የሚፈልግማ ቢሆን ከነወያኔም ከነሻቢያም በፊት ስልጣን ላይ በወጣ ነበር። ያባ ህዝብን ሸጦ ክብር አለ ብሎ አያምንም። አገርን ሽጦ በባዕድ መመስገንን፣ መሸለምን፣ ለስልጣን መብቃትንም ሙያ ብሎ አይመርጣውም። ያፓ አገርና ህዝብ ሰላም እንዲሆኑ፣ ዴሞክራሲያዊ መብት እንዲከበር የታገለና መስዋዕት የከፈለ የሚከፍል ያገሩን በሬ ባገሩ ሰርዶ የሚል መሆኑን ባነሳቸው ወቅታዊ መፈክሮች አንገብጋቢነት ዙሪያ አሁንም ድረስ ኮሎኔሉ ተወጥሮ የተያዘበት ጉዳይ ምን እንደሆነ ማጤን ያስፈልጋል። የመሬት ዳራሹም ሆነ ጊዜያዊ የሽግግር መንግስት ምስረታን ምንም መደለያ ሊተካው አለመቻሉን መረዳት ፍልህነት ነበር። እንኳንስ በሕይወት ያለው አጥሙም የሚማገጥ የህዝብ ልጆችን የያዘ እውነታን ሰንቆ ሰው ከመሆን ጋር ተጣብቆ ያለ የሚኖር በመሆኑ ኢሃፓንና ኢትዮጵያን ማጥፋት ቀላል አይሆንም። በየክፍላት አገሩ ልጇን ያጣች ለእውነት ስትሟገት ተሰቃይታ ይኖረች እናት አለች። ለልጅ ልጆቿ ነግራ ያለፈች እናት አለች። አባት አለ፣ ወንድም እህት ዘመድ አለ። የታላቅ ወንድምን ሞት ሐዘን የመንግሥት ዳረጎትና ጉቦ አይገዛውም። ሐዘኑ ልባዊ የሆነ ታናሽ ወንድም ታናሽ እህት አለች። የአይነቱን ስሜት ሊሽር የሚችለው አገራዊ እርቅ በመፍጠር የሟች ወገኖችን ተመጣጣኝ የሆነ ማስተዛዘኛ በማድረግ እንጂ ከልባዊ ይቅርታ ውጭ አፋዊ ድለላ በደሉን አይፍቃውም። የኮሎኔሉ ትልቁ ስህተት በአሽቃባጮች መታጀብን የድል ብስራት አድርጎ ማየቱ ነው። የተጎዳውን ሕዝብ በደሉን ጠይቆት ልጇ የሞተችባትን እናት አስተዛዝኖ አለማወቁ ነው። ቅድሚያ የሚሰጠው ለአደባባይ ጭብጨባ ለልብስ ትርኢት እንጂ ለዚህ አይነቱ ጉዳይ አለመሆኑን ደጋግሞ አሳይቷል። የቆመበት ዓላማው የውጭ ባለሀብቶችን መጋበዝ እንጂ የአገር ውስጥን በደል እና ግፍ ማስታገስ ስላልሆነ ከተሰማራበት ተልእኮ አኳያ ትክክል ነው። አሳዛኙ ነገር በአገሩ ውድቀት ላይ አብሮ የሚሠራ ተንጓፋፊ መታየቱ ነው። ሁሉም ነገር ወቅቱን ጠብቆ ይፈታል። ምንም ጊዜ በኢትዮጵያና በሕዝቧ ላይ የሚደረግ የባዕዳን ዱለታ አይሳካም። ምድሪቱም ለጠላቶቿ እሾህ እንጂ ለም አትሆንላቸውም። የሚሰበስቡት ምርትም አይኖርም። የሚያታልሉት ሕዝብም አይፈጠርም። ድል ለኢትዮጵያ ሕዝብና ለኢህአፓ ትግል።
ኮሶ ስልኮሪ ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ጥሎችን እየፈጠረ የአካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራ ስሩን ከላይ ታች ሲሯሯጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ እየተገላጠጠ ሊያጣባኝ ሀብረት አልብቶ ሊያሳጣኝ ይበዛብኝ ቆረጥኩ ከውስጤ ላጸዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አምቼ እንድገላገለው ከነሰንኮፉ ተነቅሎ ይብቃ አረ ይብቃ ብዬም እንድሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ የውዝ ከነግማቱ ሲዘረገፍ። እናም ለተጎሳቆሎ ላካሌ መካሻ ድጋሚ እንዳመኝ ለኮሶው ትል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንፊኒት የኮሶ ዛፉ ወገብትና እንቆቁ። ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶው ትል።
በሚገባን ቋንቋ አማርኛ ብለን ኦሮሚፋ ብለን ጉራግኛ ብለን አገውኛ ከዚያም ሶማሊኛ ሲዳማ አፋርኛ ሌላም ሁሉ ቋንቋችን ነው ብለን ተሞኝተን ከርመን ንቃት ጎድሎን ባሽተን ከርመን ተደናግረን ነጻውጪ መጣልን የሚያነጋግረን የክላሽን ቋንቋ በልዎ የቦምብኛ ቋንቋ ጸንቶም የሚያስተምረን ገሎም የሚያናግረን በሚገባን ቋንቋ የሚያነጋግረን። ነጭ ነው ሁሌም ልንጭህ ይላል ብርሃን ነኝ ስልጡን ገብሩልኝ ይላል። ነጭ ነው እንግሊዝ አሜሪካ ባርነትን የሚመኝ ሁሌም ለአፍሪካ። ነጭ ነው ማንነቱ ይፋ ቅንገዥ አረመኔ በዝባዥ አይታክቴ ጸረ ጥቁር አውሬ። ነጭ ነው የምናውቀው ሰይጣን እኛን የፈጀን ግን ጥቁር የኛ መሳይ ራሱን የጣለው ለፈረንጅ ያደረው ገንጣዩ ጠባቡ። እብዱ ማን ነው? ጨርቁን የጣለ ናላው የዞረ ብሎኑ ላልቶ ውሉን የሳተ ማን ነው? እብድ የለየለት ራቆት ያጁ ድሪቱ አሮብን ጥሩ ለባሹ ቋንቂኛ አውሪው ሱፍ ለባሹ የተሞሸረው ሀገሩን ከጂ ልቡ የሞተው ራቁት መሆን ካሳበደማ ሕፃኑ ሁሉ ምላተ ሕዝቡ አማኑኤል ገባ። ያበደስ በእውነት ውሉን የሳተ አገር ወገኑን ሁሉን የካደ በንጹሐን ደም እየነገደ ለአምባገነኖች እየሰገደ ልብሱን ተላብሶ የተራቆተ። ሀበሻ በበረሃ የሚበርደው ሞቻ ገብቶ የሚሞቀው ጠኔ ይዞት የሚጠግበው ሳይጠጣ ጥሜት አልባ ሐዘን ውጦት ሳቂታ ተቀምጦ በቀላ አውራጅ ሲንጠራራ ተጎንባሽ ትላንት ሞቶ የዛሬ ሰው በነገ ላይ የሚያሾፈው
ብልህ መሳይ ተላላ ሞኝ መሳይ አራዳ ሀበሻ ነው ሀበሻ ነው ትላንት ሞቶ የዛሬ ሰው በነገ ላይ ያሾፈ በራሱ ላይ የሚቀልደው